መቼም የዛሬ 20 ዓመት የተጫረው ጦርነት በምን ምክንያት ተጫረ የሚለው ጉዳይ ምስጢር እንደሆነ የሚቆይ ይመስለኛል። ምናልባት ብዙዎቻችን ወይም ብዙ ምሁራን ተመራምረውበት ጠይቀው ጋዜጠኞችን ብዙ ጊዜ ጠይቀው መልስ ያላገኙለት ምክንያት ነው። ያነሳችሁት የኢኮኖሚ ጉዳይ፣ የኢኮኖሚ ችግርና የባድመ የመሬት ይዞታ ጉዳይ በሰበብነት ለመቅረብ በዚህ ዘመን በ21ኛው መቶ ክፍለ ዘመን መጀመሪያ ላይ በ20ኛው መቶ ክፍለ ዘመን መጨረሻ ላይ እንዲህ አይነት ጦርነት ይቀሰቀሳል ለማለት ምናልባት አስቸጋሪ ነው። ሁለቱም እኩል አይነት ሰበቦች ናቸው። በምጣኔ ሀብትም ምክንያት ይሁን በባድመ በመሬትም ምክንያት ይሁን ሁለቱ እነዚህን ሰበቦች ለመዋጋት እንደ ምክንያት አድርገው አነሱ ማለት በጣም አስቸጋሪ ነው። ምናልባት ምስጢሩን እስካሁን ድረስ ከነሱም ወገን ሊነግሩን ፈቃደኛ የሆኑ የሉም። አቶ መለስ የሉም። አሁን ምናልባት አቶ ኢሳያስ የሚያውቁት ነገር ይኖር ይሆናል። አንድ ቀን ይገልጹት ይሆናል ምን እንደሆነ ዋናው መሰረታዊ አስኳል የሚባለው ሰበብ ለዚህ ጉዳይ። ለማንኛውም ግን ለሁለቱ ህዝቦች መጋጨት ህዝቦች አይደለም ይቅርታ አድርጉልኝ፣ ለሁለቱ መንግስታት ለሁለቱ ገዢ ፓርቲዎች መጋጨት ምክንያት ነው ተብሎ የተገለጸው ወይም ክብሪቷ እሳቷ የተጫረችው ባድመ ላይ ነው። እሳት የሚጠፋው ደግሞ መሰረቱ ላይ ሲጠፋ ነው። የባድመ ጉዳይ መፍትሄ ሲያገኝ ነው። እዚህ ላይ የስነ ልቦና ጉዳይ አለ፣ የእልህ ጉዳይ አለ። ሁለቱም መንግስታት በባድመ ጉዳይ ሌላ ምንም ቢሰጡ ጉዳያቸው አይደለም፣ ባድመን ብቻ ይቆጣጠር አንደኛው ወገን ብለው ትንታኔ የሚሰጡ ሌሎችም ሰዎች አሉ፣ ምሁራን አሉ። እንግዲህ ከተለያዩ ምክንያቶች ማለት ነው። ስለዚህ የባድመ ጉዳይ መፍትሄ ማግኘት ቁልፉ ጉዳይ ነው እንበል ለጊዜው። ነገር ግን በዚያ ጦርነት ውስጥ ብዙ የጠፋ ነገር አለ። የሰው ሞራል፣ የሁለቱም ህዝቦች ሞራል፣ በሁለቱ ህዝቦች መካከል ያለው ግንኙነት እስከ ዛሬ ድረስ የዘለቀው የምጣኔ ሀብቶች ድቀት ወይም ደግሞ ከሰላም ሊያገኙ ሊያተርፉ የሚችሉት ትሩፋት ሁሉ መቅረት፣ ከሰባ ሺህ በላይ ወጣት መርገፉ፣ በመቶ ሺዎች የሚቆጠሩ መጎዳታቸው፣ ንብረት መውደሙ፣ እነዚህ ሁሉ የዚያ ጦርነት ትሩፋት ናቸው። አሁን ወደ ሰላም እንምጣ ሲባል እነዚህ በጦርነቱ ውስጥ የደረሱ ጉዳቶች ምን ሊሆኑ ነው? እንዴት ሊታዩ ነው? እንዴት ታያቸዋላችሁ እናንተ? ዶክተር ብሩክስ።
አመሰግናለሁ። ትልልቅ ነጥቦች ነው ያነሳኸው። ጉዳቱን በደንብ በሚገባ አቶ ሰለሞን ዘርዝረኸዋል። በሞትም፣ በሳይኮሎጂካልም፣ በሁሉም፣ በኢኮኖሚም፣ በዲስሎኬሽንም፣ በሁሉም፣ በመለያየትም፣ ትዳሩም መፍረስ፣ ልጆችም አባት እዛ እናት እዚህ፣ የስራ ወንድሞቻችን መሀል ሀገር ግማሹ እዛ ሰበብ ወዲህ መባረር ያ መባረር ብዙ ነገር ደርሷል። ይሄ ልክ ነው። እንግዲህ ወደፊቱን ስናስብ ዊን ዊን ሲቹዌሽን ለመፍጠር መቼም ከባድ ቢሆንም
ሁለቱም አሸናፊ የሚሆኑበት ማለት ነው ተሸናፊ የማይኖሩበት ማለት ነው።
አዎ፣ በቢገር ፒክቸር ትልቁን ስዕል ይዞ በዛ አኳያ ሁለቱም ህዝቦች ሁለቱም መንግስታት ናቸውና ውሳኔ የሚሰጡት በህዝብም ተደግፈው በሲቪክ ሶሳይቲዎችም ተደግፈው ሁለቱም በዛ ሊንቀሳቀሱ ጥሩ ነው። እኔ አሁን የሚታየኝ ምንድን ነው ሁለቱ ህዝቦች የተጠናከረ ፓብሊክ ዲፕሎማሲ መካሄድ አለበት። ሃይማኖት መሪዎች፣ ምሁራኖች በአውሮፓ በሰሜን አሜሪካም ኢትዮጵያም አዲስ አበባ ተጀምረዋል። ኢትዮጵያውያን ትውልደ ኤርትራ የሆኑና ትውልደ ኢትዮጵያ የሆኑ በሙሉ ጥሩ በጎ ነገር እያየን ነው።
አሜሪካም ውስጥ አሉ እንደዚህ አይነት ንቅናቄዎች በተለያዩ ከተሞችና ግዛቶች እንደ ካሊፎርኒያን የመሳሰሉ አካባቢዎች አውቃለሁኝ። ሳንሆዴ ትልቅ የኢትዮጵያና ኤርትራውያን ህብረት አለ።
እንዴ በዩኒቨርሲቲ ደግሞ እኔ ለወንድሜም ለአድማጭ መጋራት የምፈልገው ኦሃዮ ስቴት ዩኒቨርሲቲ አስተምራለሁ። አሁን ኤፕሶ የሚባል ድርጅት አላቸው። ኢትዮጵያን ኤሪትሪያን ስቱደንት ኦርጋናይዜሽን ይባላል።
ወጣቶች ደረጃ በተለይ
ዩኒቨርሲቲ ተማሪዎች ናቸው፣ ብዙ ናቸው፣ በርካታ ኤርትራና ኢትዮጵያኖች። ከዛ አልፎ አመታዊ እንኳን ኢንተርናሽናል ቀን ሲሆን በዩኒቨርሲቲ እና ሁለቱም ወገኖች ይህንን ቁስን ለማዳን ምን ይባላል አባባል አለ፣ ታይም ሄልስ ይላል ይባላል። ማለት ጊዜ ነው የሚያድነን። ሁላችን ቁስላችንን ተጠግኖ አየር ንፋስ ሲያገኝ ሁሉም ጊዜውን አግኝቶ ከራሱ ጋር የተነጋገር እየተመካከረ ሀሳብ የተለዋወጠ ሁለቱም ህዝብ እየዳነ ይመስለኛል። አሁን ወቅቱ አሁን ነው ወቅቱ ተማሪዎች እርስ በርሳቸው ኤርትራም የኢትዮጵያ ተማሪዎች የሚመካከሩበት የሚተዋወቁበት በወንድምና በእህትነት የሚታዩበት ምሁራን፣ የሃይማኖት መሪዎች ሁሉም ሁለቱ መንግስታት የእነዚህን እገዛ ይጠይቃሉ፣ ያስፈልጋቸዋልን ባይ ነኝ። ይሄ ያለማቋረጥ ሁኔታ ኢትዮጵያ ውስጥ ውይይት ማድረግ ኮንፈረንስ ማድረግ ሲሆንማ አስመራም ነበረ። እንግዲህ ጊዜው ሁኔታው ከፈቀደ ማለት ነው። አውሮፓም በአሜሪካም ሁሉም የተቀራረበ ልብ ለልብ ይነጋገር ችግሩን ይፈተዋል ባይ ነኝ። አሁንም አቅጣጫችን ወደዛ ወደ ጥሩ ሁኔታ እየሄደ ነው። ሌላ አይደለም ጠቅላይ ሚኒስትሩም እንዳስቀመጡት ወደ ኖርማላይዜሽን መድረስ አለብን። እንደ ጥንቱም በአየርም፣ በባቡርም፣ በመኪናም፣ በአውቶቢስም ኤርትራ ወገኖቻችን ወዲህ መጥተው ኢትዮጵያን ወደዛ ሄደው እንደልባቸው ዘመድ ቢጠያየቁበት ንግድም ቢሰሩበት እንደልባቸው ምጽዋም አሰብንም ለማየት ኢትዮጵያኖች ይሄዱበት ኤርትራኖችን ባህር ዳር እንደጠንቁችማ ያፈለቁበት ይሄዱ እነሱ ከወንድሞቻቸው ጋር ጊዜያቸውን ያሳልፉበት ይሰሩበት ይከብሩበት ሁኔታ ህግና ሬጉሌሽንን በደንብ ጥንቃቄ ተሰርቶ በሁለቱ ሀገሮች መንግስታት መሰረት በዛ ሁኔታ የሁለቱን ሀገራት ህዝቦች ማጠናከር ይቻላል። ወቅቱ አሁን ነው ነው ብሎ ወቅቱ አሁን ነው። ወቅቱ ደግሞ ፕሮአክቲቭ የሆነ ኢንቮልቭመንት ያስፈልጋል። በኤርትራኑ ወገኖች በኢትዮጵያኖቹ ወገኖች መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል። እና በዚህ አቅጣጫ ከሄድን ችግሩን ማንሳታበት ምክንያት የለም። ግን አሁንም ቢሆን ቁልፉ መንግስታት ናቸው። የኢትዮጵያ መንግስት ወርውሯል። ወርውሯል ማለት ተቀብያለሁ ብሎ በግልጽ ለዓለም ነው ያወጀው። ዓለም ባለበት በገሃድ ነው በድብቅ ሳይሆን ከዛም በኩል ከአስመራም በኩል አንድ አይነት ምላሽ እንጀው ሳውር ሳይደር ያስፈልጋል። ሳምንት ቀንና ቀን እየወለደ ሲሄድ ሁለት ሳምንት ሶስት ሳምንት ወር ዝም ከሆነ ነገሩ ሁሉ ሊያበላሸውና ይሄንን ትልቅ ወርቃማ ኦፖርቹኒቲ ሊያዳክመውና የተቸለሰ ውሃ ሊያፈስበት ይችላል የሚል አስተያየት ነው የምሰጠው።
መቼም ጦርነት ከተካሄደ በኋላ ይሄ ሁሉ ከጠፋ በኋላ ይቅር ብሎ ዝም ብሎ ተጨባብጦ የሚሄድበት ሁኔታም ላይኖር ይችላል እና የጦር ተጠያቂነት ጥያቄዎች ሁሉ ሊነሱ ይችላሉ። ምን ማድረግ አለባቸው ይላሉ ዶክተር ቡክ በዚህ በኩል ሁለቱ መንግስት?
እንደውም የተዘነጋ ነጥብ ነው። ቅድምም እንደውም አስተሳው አሳጥራለሁ ብዬ ወደ ጎን አረኩት እንጂ ኮሚሽኑ ሲቋቋም ሁለት ኮሚሽን ነው። አንዱ የባውንደሪ ኮሚሽን ነው፣ እሱን የሚያካልል ዲሊሚት እና ዲሊሚት የሚያደርግ። አንደኛው ደግሞ የኮምፐንሴሽን የካሳ ኮሚሽን ነው። እና እሱ ሁሉ ታሳቢነት ተወስዷል። ኢትዮጵያ ንብረቶች ምጽዋና አሰብ ላይ ተወረሱ፣ በተለይ አሰብ ላይ። ኤርትራ ወገኖችም ኢትዮጵያ ውስጥ የተወረሰብን ንብረቶች፣ ፋብሪካዎች አሉ የሚለው ሁሉ ጉዳይ የሁለቱም ሀገር ዜጎች ለዛ ኮሚሽን ጉዳያቸውን በመንግስታቸው አለዛ በቀጥታ በኩል እንዲያቀርቡ ደንሃግ ኒደርላንድስ ነው ተቀማጭነት የነበረው ፍርድ ቤቱ ወደዛ እንዲያቀርቡ ተደርጎ በዛ ምላሽ እንዲሰጥ ተመዝግቦ እንደተያዘ ነው ማቀው። እና ካሳማ ያው ያስፈልጋል። ምክንያቱም ሰው ተፈራ ንብረት በከብሱ ይጠፋ ተገቢ አይደለም። የኢትዮጵያ ንብረት ኤርትራ ውስጥ የፎረሱ አሉ፣ ኢትዮጵያ ውስጥም የፎረሰብን የሚሉም ኤርትራኖች አሉ ወገኖች። እና ይሄንን በዛ መልክ ነው እንዲታይ የተወሰነው እና ተመዝግቦ እንደተያዘ አውቃለሁ።
ዶክተር ተስፋ ማርያም እርሶስ ምን ይላሉ?
እስማማለሁ ከዶክተር ብሩክ ጋር በዚሁ በሰላሙ ጊዜ። እንግዲህ መስማማቱ ከኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር፣ የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ እንግዲህ አሁን ይህችን እድል ተጠቅሜ የኤርትራ መንግስት የእኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ። ምናልባት ምላሹም ቢሆን አትሊስት ዝምታው ምናልባት እንደ ሌላ ትርጉም እንዳይሰጥ የነበረው ቃልም ቢሆን ተስፋ አድርጋለሁ ረዘም ያለ ምላሽ እንዲሰጥ። ምክንያቱም ከኔ በላይ መረጃ ይኖረዋል መንግስት። ስጋት ቢኖረውም ስጋቱን ገልጾ የኤርትራ መንግስት ለዶክተር አብይ ምላሽ እንዲሰጥ፣ በኢህአዴግ የቀረበውን ጥሪ ምላሽ እንዲሰጥ ጠይቃለሁ። ለክብር ለወንድማማችነት ተብሎ ዋናው ነገር በኤርትራ በኩል የሚነገረው ምንድን ነው? ከኛ ምን ምላሽ ይጠበቃል? መልሰናል እኮ ተቀብለነዋል ብለናል፣ እነሱም ተቀብለናል አሉ እና ወደ ተግባር እንሄድ። ይኸው ተግባር የሚለው ነገር እንግዲህ ስጋታቸውን መግለጽ አለባቸው ለህዝቡ፣ አትሊስት ሁላችንም እንዲገባን። ምን ነው ስጋታችሁ? ተቀብለናል ካልክ እንግዲህ መሬቱን ዲማርኬት አድርገህ እያንዳንዱ ሰው የራሱን ያውቃል። በድንበር ያሉ ሰዎች እኔ በፍጹም አያሰጋኝም። እኔ ለምንድን ነው እንደ ስጋት ተብሎ የሚቆጠረው? ምክንያቱም ከዛ በላይ ጥፋት ስላየሁ ሊሆን ይችላል። በአብዛኛው በሰላሳ አመት ጦርነት ውስጥ በኤርትራ የወደመ ንብረት፣ የጠፋው ህዝብ፣ የተሰደደው ህዝብ በጣም ትልቅ ነው። አሁን በመሀል ሀገር እኔ መሀል ሀገር የሄድኩት ከተመረኩ በኋላ ነው። መሀል ሀገር የነበረው ኑሮና በኤርትራ እኔ ያሳለፍኩት ኑሮን የሳድ በጣም አይገናኝም። ለምንድን ነው? አሁን የመሀል ሀገር ሰዎች እየሞቱ አልነበረም ማለት አይደለም፣ ግን ጦርነቱ በአንተ ቤት ሲደረግ፣ በአንተ እርሻ ቦታ ሲደረግ፣ ቤትህ ሲቃጠል እና የጦር ሜዳ ሲሆን የራስ ሀገር ለሰላሳ አመት። ሌላው ደግሞ የኢትዮጵያ ህዝብ ልጆቹን ብቻ ነው እየላከ የነበረው። ልጆቹና ንብረቱን ይልክ ነበር በኤርትራ ጦርነት። የኤርትራ ህዝብ ግን ልጆቹና ንብረቱን መሞት ብቻ ሳይሆን የጦር ሜዳም ሆኖ ነው ለሰላሳ አመት ያሳለፈው። መካካስ ከተባለ እንግዲህ ይህንንስ ማን ይካሰው የሁሉ ጥፋት? አሁን እንግዲህ እኔ የሚመስለኝ ወደፊት እንመልከት። በጠረፉ አካባቢ የሚኖሩ ሰዎች በፍጹም መነካት ያለ ለምን የሁለቱ አገር ዜግነት አንሰጣቸውም? ብዙ መፍትሄ እኮ ሊመጣ ይችላል። ማንም ሰው ከዛች መሬቱ ከህይወቱ ከያቅና ያት ከነበረባት መንደር ለምን ነው የሚፈናቀለው? አይፈናቀልም። ይህች በኤርትራ ግዛት ነች ብሎ የኤርትራ ባንዲራ ከተተከለባት ለምን ይሁለት ሀገር ዜግነት አይሰጠም? ያውም የበለጠ እኔ እንኳን እዛው መሬት ቢሰጡኝ ዛሬ እሄዳለሁ። ምክንያቱም እዛው ቦታ ሆነ በሁለቱም ቦታ የቦርደር የሰላም ቦታ ከሆነ የቦርደር ቦታ ንብረት ካለ የንግድ ቦታ ነው፣ የመለዋወጫ ቦታ ነው። በጣም ደስ የሚል ነገር ነው። እና ለምን ብዙ ኮምፕሊኬሽን ሊሰጡ ይችላሉ። የማንም ሰው እኛ እንደሌላ የዘላን ህዝብ አይደለም ወይ ባለቤት የሌለው መሬት የለንም። በሃይላንድ ኤርትራና ትግራይ እያንዳንዱ ሰው መሬቱን ያቀዋል። የማንም ሰው መሬት ወስደህ ደግሞ በሰላም አትኖራት። መንግስትም ቢሰጥ አገርም ቢቀየር የነንትና መሬት ነው ተብሎ እያንዳንዱ ሰው ያቀዋል። ያንንም መሬት ደግሞ ተቀብሎ የሌላ ሰው ንብረት ዘርፎ ሚኖር ባህልም የለንም፣ ተቀባይነትም የለውም። ስለዚህ ፍራቻው የት ላይ እንደሆነ አይገባኝም። የኤርትራ መሬት የሚባል ነገር ለኢትዮጵያ ከተሰጠ ምን ችግር አለው? የኢትዮጵያ ባንዲራ ተተክሎበት ኤርትራውያን የሆኑበት የዚህ እንግሊዝ ሀገር ዜግነት ይዤ የእንግሊዝ ሀገር መሬት ገዝቼ ቤት ይዤ የኖርኩ አይደለም? የት ነው ችግሩ? መሬት እኮ አይጓዝም። ማንነት ደግሞ ለማንኛውም እዚህ ዝርዝር ውስጥ ለመግባት ሳይሆን የሚያሰጋ ነገር የለም። በዚሁ ሁላችንም በመላው ዓለም ያለን ኢትዮጵያውያንና ኤርትራውያን የዓለምን ህብረተሰብ ጭምር ካሳ የሚፈለግ ከተፈለገ ለምን በፈለጉበት ቦታ እንዲኖሩ እዛው ያለበት ልትኖር ከተፈለገ ባድመ ያለው ሰው ለምሳሌ ኢትዮጵያዊ ነኝ ካለ ወል እንግዲህ ይህች ቦታ ለኤርትራ ተሰጥታለች እዚህ ለመኖር ከፈለገ በሙሉ መብት የሚጠበቅበት ነገር በህግ የተቀመጠ መብቶች ሊሰጡት ይችላሉ። አይ እኔ ሌላ ቦታ እሄዳለሁ ከተባለም ለምን ቪላ አንሰራለትም? ይሄን ሰው መካስኩ እንችላለን። ሰዎች ከሰው ከጠፋበት ያንድ ሰው ህይወት ዋጋ ምንድን ነው? እና ያቺ ያንድ ቤት ዋጋ ደግሞ ምንድን ነው? ሊኖር ከፈለገ ሰው ይኖራል። ልክ ኢትዮጵያውያን ኤርትራ ውስጥ እንደሚኖሩት እና ኤርትራውያን ኢትዮጵያ ውስጥ እንደሚኖሩት መንቀሳቀስ ከተፈለገ ደግሞ በደንብ አቋቁመን ሰዎቹን ለወደፊቱ በሰላም የሚያኖረን ሁኔታ ሰዎቹን ቁስላቸውን የማያስታውሱበት በሚሆንበት ሁኔታ መሳት እንችላለን። ሁለታችን እንዳንድ ህዝብ ሆነን የዓለም ህብረተሰብ እንረቶን እና ይቺ የቦርደሩ ጉዳይ መነጋገር አለብን። መሬት አይሸጥም አይለወጥ የሚለው ነገር ወል ብዙ እንትን ባናደርጋ ይችላል። እንችላለን ይህን ነገር በሰላም ለመፍታት። ማንም የማንም ሰው መሬት አይዘርፍም። የሁለት ሀገሮች ዜግነት መስጠት እንችላለን። ልዩ መብት ሊሰጥ ይችላል። ሰዎች እንትናቸው ከሆነ ፕራይም ሚኒስተር መለስም በተናገሩት በኢንተርቪው አለ ከተፈለገ እኛ በሀሳብ ነው የምናቀርበው ይችን መሬት ለምን የእናንተ መሬት ነውና ለምን አንሰጣችሁም? እናንተ ደግሞ የኛን ምንድነው መሬት ለምን አትሰጡንም ብለን እንጠይቃለን። ግን በትክክል ነገሩ በውሳኔው ደረጃ መሆን አለበት ከተባለ ግን መንደሮች ይከፈላሉ፣ ሰዎች ይንቀሳቀሳሉ ብለው ራሳቸው ፕራይም ሚኒስተር መለስ የተናገሩት ቪዲዮ አለ። ከአሰና ጋር የተደረገ ኢንተርቪው በታዊት ትግርኛ የምትሰሙ ሰዎች እዛ በግልጽ አስቀምጠውታል። የመሬት መከፋፈል የመሬት የህዝብ መንቀሳቀስ ችግር አይደለም ለቲፒኤልኤፍም ጭምር። ዋናው ነገር ግን ዶክተር ብሩክ እንዳሉት ጊዜው ደርሷል። አሁን ታይም ሂልስ እንዳሉት ጊዜው እንግዲህ ያድናል። በስልጣን የነበሩት ሰዎችም በብዙ ምክንያቱ በእድሜም በምን በዛችን ትር ጊዜ የነበሩ ሰዎች ያን ያህል ኃይለኞች አይደሉም። አዲስ ኃይል መጥተዋል አሁን እና በዚሁ መሰረት በአዲስ የሰላም መንፈስ መንቀሳቀስ እንችላለን እና ይቻላል። ሌላው ተስፋ የሚያሰጥ ነገር አንዳንድ ሰርግ ሲሄድ አሁን በዚህ በለንደን የምቀመጥበት ወይም በእንግሊዝ ሀገር ኢትዮጵያውያንና ኤርትራውያን አብረው ነው የሚደንሱት፣ አብረው ነው የሚጫወቱት። ትግርኛ ተጫወተ አማርኛ የማይጫወትበት ቦታ አላገኘም። የድሮ ሰዎች እንግዲህ በዚህ በትጥቁ ትግል የነበሩ ሰዎች አማርኛ ሲሰሙ ኤርትራውያን በጣም ነው የሚቆጩት የነበሩት። አሁን ግን ኖርማል ሆነዋል። ህዝቡ ባህሉን በደንብ ነው ደስ ብሎት ነው የሚካፈለው። እንደ አንድ ህዝብ ነው የሚንቀሳቀሰው። አብረው ለሞት ለውጊያ የቀረቡት በሁለቱ ወገኖች ሁለቱም ተሰደው በባህር በሊቢያ አልፈው እዚህ አውሮፓ ሲመጡ የትግራይ ሰዎች ወይም የኢትዮጵያ ሰዎች ኤርትራውያን ነን ብለው እጃቸው ሲሰጡ የኤርትራ ልጆች ደግሞ ስለ ኤርትራ ታሪክ ሲያስተምራቸው ነው የምናየው። እነዚህ እንግዲህ በጥይት ሲማዘዙ የነበሩት ወጣቶች ናቸው። ሁለቱም ግን ሁለቱ መንግስታት በጥላቻ ሲያጣሏቸው እንዳልነበሩ አሁን ደግሞ ውጊያው ከተጨረሰ በኋላ ሁለቱም ስደተኞች ሆነው አውሮፓው አብረው ተጉዘው እዚህ አብረው እየኖሩ ነው፣ እየተጋቡ ነው። ሁኔታው በጣም ተቀይሯል እና ይህችን ነገር ያዝ እናደርጋት እኛ ልክ እንትንዶል ቤተክርስቲያንም ሮል አላ። ለምሳሌ አሁን ዛሬ ከአንድ እዚህ ለንደን ካሉት ቅዱስ ሚካኤል ቤተክርስቲያን የኦርቶዶክስ ቤተክርስቲያን ከሳቸው ጋር ስናገር ነበር እና በጣም ነው ደስ ያላቸው። ለምን ቅዳሴ አናደርግም? ይህን ነገር አትሊስት የሰላም መንፈስ ነው እና ሁለቱም እንግዲህ በአንድ ሃይማኖት የምንኖር ሰዎች ስለሆን ለምን አብረን መተን የሰላም ቅዳሴ አይደረግም በሁሉም ተብለን፣ እሺ እንግዲህ ጥሩ ሀሳብ ነው ያሉት። ይህችን ነገር ለምሳሌ አሁን የሚቀጥለው እሁድ በመላው ኢትዮጵያና ኤርትራ ይህንን ነገር የሚያንጸባርቅ እያንዳንዱ ቄስ ቢሰብክ፣ ሁላችሁንም እንግዲህ ያለፈውን ብሶታችሁን አታስታውሱ፣ አንድ ህዝብ ነን። አሁን ደግሞ የሚቀጥለው በካሳና በምናምን አይደለም ነው የሚቀጥለው ተስፋ የሚቀጥለው ሀብት የአብሮ መኖራችን ያ ነው ዋናው ካሳችን። ሰላም የራሳችን ካሳ ነውና የእግዚአብሔር ፍቃድ ነውና ብሎ ያንዳንዱ ቄስ ያንዳንዱ የሃይማኖት መሪ በዚሁ እሁድ የሚከተለው እሁድ ይሄን ነገር ከተሰበከ ፖለቲከኞች በትክክል ነገር ይከተሉታል እና ይሄን ነገር መጀመር እንችላለን። በሌላ በሶስተኛ ደረጃ ነው ዶክተር ብሩክ እንዳሉት እኛ ምሁራን በተለይ በአውሮፓ ምንኖር ኤርትራውያን ነው በትክክል በአብዛኛው የሚመለከቱት ኢትዮጵያውያን እንግዲህ ደስ በገይ አክኖሎጅ ማድረግ ነፈልገው በኢትዮጵያ ጥሩ መንፈስ ጥሩ የዲሞክራሲ መንፈስ እየታየ ይመስላል። በሁሉም በተለይ ዶክተር አብይ ከመጡ በኋላ የኢትዮጵያ ህዝብ እንግዲህ የኢትዮጵያ ባለቤት ሆኖ የስልጣን ባለቤት ሆኖ በባለቤትነት ደረጃ የሚናገርበት ሁኔታ ነው ያየሁት። በኤርትራም ተስፋ አድርጋለሁ ያን ነገር እንጀምራለን። ውጪ ያለው የኤርትራን ወንድሞች በዚህ ማስተላልፈው እንግዲህ እኛም ያን መንፈስ እንጀምር ያን መንፈስ ጀምረን የመንግስታችንን ምክር በመስጠት አስተያየታችንን በመስጠት ከኢትዮጵያውያን ጓደኞቻችንን በስፋት በመገናኘት ነገሩን የሰላሙን መንፈስ እንዲቀጥል እኔም ጥሪ አቀርባለሁ። እኔም የተቻለኝን ነገር ለማድረግ ሞክራለሁ። ልክ በአሜሪካና በሌሎች ሀገሮች እንደተጀመረው በፎርማል ነገሩ እኛም ብንደራጅም ጥሩ ነው። በእያንዳንዱ ከተማ ለምሳሌ ለምን ትንሽ በእያንዳንዱ ዩኒቨርሲቲ ወይም በትንሽ ከተማዎች ብቻ ከመሆን አልፎ ለምን በእያንዳንዱ ከተማ የኢትዮጵያና የኤርትራ ወዳጅነት ማህበር አንጀምርም? ዛሬ እንግዲህ እንደ ፎርማል ተደርጎና ዋናው ፕሮጀክታችን ምን ለማድረግ የሚባለው ይህችን የሰላም ጥሪ ወደ እልባት ለማድረስ እንሞክራለን። ሁላችንም ደግሞ አገር ቤት ያሉ በኢትዮጵያም ይሁን በኤርትራም ይሁን ውጪ ያለ ነው ለምን በእያንዳንዱ ከተማ ለምን አንገናኝም? እና ይሄንን ነገር ደግሞ አብረን መገናኘታችን የተሰጠውን መግለጫ መወያየታችን ስጋታችን ተስፋችን በመግለጽ የቴክኖሎጂ ጊዜ ነውና ያችን በቪዲዮ ቀርጸን በኢንተርኔት ይሄን ኢንተርኔት ብንሞላው በሰላም በሚለው ነገር ብንሞላው ነገር እኮ ወደ እንረዳለን ያ ፖሊሲ ነገር ማድረግ እንችላለን። እና በተጀመረው መልክ ምሁራንም እንደራጅ ይሄን የሰላም በኢትዮጵያና ኤርትራ ወዳጅነት የሚለው ነገር በእያንዳንዱ የሃይማኖት መሪዎችን በዛሬው እሁድ ጀምረው ይሄን ነገር ቢሰብኩ ወጣቶቻችንም እንደድሮ ሊቀራረቡ ሰላም ይመጣል። ዋናው ካሳችን ደግሞ ሰላም ነው። የ30 አመት ውጊያው ካሳ አልጠየቅንም እኛ ኤርትራውያን። ካሳችን ከኢትዮጵያ ጋር በሰላም መኖር ነው። አሁንም የዚች ያለፈችው ውጊያ በካሳ በመናመን ብለን እርግጥ በግል ደረጃ ተወድቻለሁ የሚለው ሰው ነገሩ መቀጠል ይችላል። ሁላችንም መርዳት እንችላለን። ዋናው ካሳችን ግን ለቀጣዩ ሰላም መሰረት ማስቀመጥና የሚቀጥለው ትውልድ በዚህ ጉዳይ እንዳያልፍ ማድረግ ነው። አመሰግናለሁ።
መቼም እንደ ምሁራንም እንደ ሰውም እንደ ማንም መደበኛ ሰውም ብዙ አንኳር የሆኑ ነገሮችን አንስታችኋል። መፍትሄ አዘል አስተያየቶችን ሐሳቦችን ሰጣችኋል። ሁለታችሁም ንግግራችንን ለማጠቃለል ፕሮፌሰር ብሩክ ሳልናገር መውጣት አልፈልግም የሚሉት ሐሳብ ካለ ድል ሰጥቶታለሁ።
እሺ፣ አመሰግናለሁ አቶ ሰለሞን። ወንድሜን ዶክተር ተስፋ ማርያምን ላመሰግን ፈልጋለሁ። በጣም ልብ የሚነካ እንደውም ፕላን ኦፍ አክሽን ልበል ምን ማድረግ እንዳለባቸው ሁለቱ ወንድማማች ህዝቦች ግራስሩት ሌቭል ሁሉ ጀምሮ ከታች ጀምሮ ወደ ላይ በጣም የምጋራው ነው እና ላመሰግናቸው ፈልጋለሁ። ይህን የመሳሰለ ድምፅ ነው የሚያስፈልገው። በጠላትነት በመታየት ሳይሆን በወንድማማችነት፣ ያለፈው የሆነ ሆኗል፣ ያለፈው አልፏል፣ ግን ወደፊቱን ደግሞ ማየት ያስፈልጋል። ይህን የምለው ተስፋው ለመጪው ትውልድ ነው። ይህንን የምናስደግፈው ለምሳሌ የኢትዮጵያን የኤርትራን ነጥቦችን አንድ ቦታ ይቼ የሰሞኑን አንድ መስታወሻ ይቻለት 59% ኤርትራ ውስጥ ከዜሮ እስከ 24 ናቸው። እንግዲህ ኤርትራ 6 ሚሊዮን ህዝብ አላት ይባላል። ሀገር ኤርትራ 60% ወጣት ነው። ኢትዮጵያን ኮስም 105 ሚሊዮን ህዝብ ውስጥ ከዜሮ ከተወለደ ህፃን እስከ 24 አመት ኢትዮጵያ እድሜ ያለው 64% ነው። እንግዲህ እነዚህ ናቸው ኤርትራን የሚወርሱ ኢትዮጵያን የሚወርሱ ወደፊት እነዚህ ናቸው። ግዛት የወደፊት ሀብትና የወደፊት መሪዎች የሚሆኑት እነዚህ ናቸው። ይህንን ነው ማስገንዘብ የምፈልገው። እነዚህን ልጆች እነዚህን ወጣቱን የሁለቱን ታሪክ እንዲያውቁ እንዲተዋወቁ፣ በጠላትነት ሳይሆን እንዲቀራረቡ። ቀደም ሲል ከኮሎኒያሊዝም መምጣት በፊት በጣም ታሪክን በሙሉ የተታሰሩ እንደሆነ አክሱሙን ሁሉንም በፊት የነበረው ሁኔታ በጎን ፖዘቲቭ ቲንኪንግ እንዲኖራቸው ዴቨሎፕ እንዲያደርጉ ሁሉም የራሱን ድርሻ ወጣት አለበት ስላለው በመጨረሻ ብለው ምንድን ነው አይቀርም አንድ ቀን የተነፋፈቀ ወንድማማች ውስጥ እኛም ወደዛ እነሱም ወደዚህ የሚመጡበት ሁኔታ ይፈጠራል። ምንም ጥርጥር የለውም። ይህንኑ ለማድረግ ግን ሁሉም የራሱን አስተዋጽኦ ያስፈልጋል። መንግስቶችንም ጀንትሊ ፑሽ ማድረግ እሳቸው እንዳቀረቡት ሁለቱም ህዝባት መንግስቶቻቸውን ጀንትሊ ምክርና ሀሳብ እየሰጡ ወደዛ እየገፋፉ ሁለቱ ህዝብ የተነፋፈቀ ህዝብ እንዲገናኝ ኢንቴንስ ማረክ እንደሚያስፈልግ እና ሁለቱ ህዝቦች ወደፊት ህልውናቸው ሲሉ ተቀራርበው አንድ ላይ የሚያድጉበትና አንድ ላይ በሰላም ይኖሩበት ሁኔታ ፈጥሮ ማያቃል እንደ ጥንቱ ተቀራርበው አንድ ላይ ሊኖሩ ይችላሉ። ምንም እናቀው ነገር የለም። አሁን ግን ሁለቱም እንደ ሴፕሬት ሀገር እንደውም አንድ አባባል አለ ሁለቱ ኤርትራ ወንድማማቾች ሰሞኑን ያየሁት አንድ ኢትዮጵያ ቀረ አንድ ኤርትራ ሄደ ሁለቱም ጋዜጠኞች መሰሉ ወንድማማቾች አንድ ማህፀን ውስጥ ያለን ደር ሁለት ልጆች ይቆጠራሉ እንዳሉት ኢትዮጵያና የኤርትራ ጣፋንታ አንዱ ካንዱ ማይላቀቅበት ነው። አንዱ ከደላው ሊያኛው ይደለዋል አንዱ ከተጎዳኛው ይጎዳልና በጋራ ሁለቱም ህዝብ አንድ ላይ በሰላም ይኖርበት ሁኔታ እየፈጠረ የሚሄድበት ሁኔታ ጊዜው ደርሷል። አሁን የተፈጠነ ሁኔታ እንደሚሄድ ተስፋ አደርጋለሁ። ከኤርትራ ወገኖችም ምላሽ እንደሚመጣ ተስፋ አደርጋለሁ።
በለንደኑ ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም ማህሪ፣ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ ብልህነት ጥልቀት ላለው ታሪክን ያጣቀሰና መፍትሄን የጠቆመ ንግግሮቻችሁ አስተያየቶቻችሁ በጣም አርግ ያመሰግናለሁ። ባድማጭ
እኛም ከልብ አመሰግናለሁ ለዚህ ዕድል የሰጠህን አንተ በጣም ቪኦኤ ለማመስገን ፈልጋለሁ። ወንድሜ ዶክተር ብሩክም የተናገሩት በጣም ደስ የሚል ነው እና በዚህ ሁኔታ እንግዲህ ሁላችንም አስመራ በምትመጡበት ጊዜ ለሁለታችሁም እራቴን እኔም ከፍለው
በናፍቆት ጠብቂያት ነበር እንጂ
አመሰግናለሁ። ተማራም እንግዲህ ጉርጉሱም ወይም ምጥዋ እንገናኝ ይሆናል።
ትክክል።
አይዶ ወንድሜ እንገናኛለን።
እንገናኛለን።
መልካም
አድርግልን። እናመሰግናለን።
በጣም በጣም እናመሰግናለን። በጣም አመሰግናለሁ ሁለታችሁንም። ደናም ትልል
ተናደሩ።
እሺ ተናደሩ።